ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አሜሪካዊው ደራሲ አርተር ሚለር የተደረሰ ዴዝ ኦፍ ሰልስማን የተሰኘው ኔት ያባውራ ጉዞ በሚል ርዕስ ተተርጉሞ ኢትዮጵያ ውስጥ ለመድረክ በቅቷል። ከተሳታፊ ከያናን ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት አብዛሙ ዝምራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። አሜሪካዊው ደራሲ አርተር ሚለር የተደረሰ ዴዝ ኦፍ ሰልስማን የተሰኘው ኔት ያባውራ ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። በኢትዮጵያ ዩናይትድ ስቴትስ ኤምባሲና በብሔራዊ ቲያትር ትብብር ለመድረክ የበቃው የተውኔቱ ጭብጦች ቦታና ጊዜ የማይገድባቸው መሆናቸውን ኤምባሲውና ኢትዮጵያኑ አዘጋጆች ተናግረዋል። ዋናው ገጸ ባህሪ ዊሊና ቤተሰቡ የሚያልፉበት የህይወት ውጣ ውረድ የወቅቱን የኢትዮጵያን ህይወትና የኑሮ ጫና እንደሚያሳይ የገለጹም አሉ። ኬኔዲ አባተ ቀጣዩን ዘገባ ልኳል።
ያባውራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መጪቱን እንደ አውሮፓውያን አቆጣጠር የ1940ዎቹን አሜሪካ ያደረገውንና ባርተር ሚለር የተደረሰውን ዴዝ ኦፍ ሰልስማን የተሰኘ ተውኔት ያባውራ ጉዞ በሚል ርዕስ ተርጉሞ ፕሮዲዩስ ያደረገው ደራሲና ተዋናይ አለማየሁ ገብረዮት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ለማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፈንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባውራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረ ህይወት የቲያትሩን መልእክት ያስረዳል።
አባቴ ልጆቹ እንዲደርሱ ይፈልጋው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው እና ይሄ ቲያትሩ ላይ ተን እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከዛሬ በሐሰት ዓለም ላይ ኖር ነው ከሐቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድን ነው መጨረሻ የሚለው ተጠያቂው አንተ ነህ ይለዋል አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ ያሸከምከኝ የሌሎችን ትእዛዝ ዝቅ ብዬ እንዳልቀበል ስላደረከኝ ነው ይለዋል። አየም ለሱ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቲውን የት እንደሆነ ይችላል። ምክንያቱም ሄዶ በሰዓት $1 ይከፍለኛል አለ ከብት ጥበቃ አለ እና እዛ ስራ ነው ከብት ርቢ ምንም እና ከባዝራና ከወሩንጫ ጋር ስራ በጥላሉ ለ$1 ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኘም። ስለዚህ ምንድነው መስራት እስከቻል ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው ምንም አይችልም እና ያንን ትምህርት አድርገን መውሰድ ይፈልጋል ማለት እንዲያው ህልም እንዲኖር ያስፈልጋል። ህልማቸው ግን በእውነት ላይ ተመሰረተ እንደ ያስፈልጋል። በእነዚህ በገጸ ባህሪያቱ አማካኝነት ህይወታቸውን እንዲቃኙበት ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ሊያተኩሩበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንት አይኖረውም። ኑሮ ያስጠላዋል። እንደውም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውራሪ የሚያደርጓቸው ወጣቶችን እኮ
ያባውራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህሪያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምጽ ተናግሯል።
ይሄ ድራማ ለኛ ሀገር በቆሰለ ራሱ ነው።
ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሪ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ ባዱ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው እና ይሄ ለኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባቴ ሆን ደም ያደርገው የብዙዎቹ ችግር እኮ ስራ ሊያስቀም ነው ወይም ትምህርት አልጨረስኩም ነው። አዚብ ዶክተር ትሆናለህ ያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር ያባቱ ፈቃድ ነው። የሚታየው ነገር አባቱ ነው። ስለዚህ ያባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም። አይ እኔ ልጄን ነስ ተሆን አንድትወጣ ብዙ ትክላት ይገ በሷና በኔ መካከለ ከፍተኛ ግጭት ተፈጥሯል። ግን አሸንፋ ሄደች። የራሷን ፍላጎት ያዘች። ሰክሰስ ነች። ያይቆጨኛል ከመጀመሪያው ለምን አልደ ግፍቋትም አይ ያሳዝነኛል። በእውነት ነው ምለ ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ሰው ይሆኑት እኔ ንገረ እኔ በእኔ ምኞት አይደለም ሄዱት በራሳቸው መንገድ ሄዱ። መጨረሻ ላይ ለቀቋቸው። ግን የሚያኮሩ ልጆች ወጡት። አይ ይሄንን ማወቅ አለበት ማህበረሰቡ።
በቲያትሩ ላይ የዋና ገጸባሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸባሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።
እንግዲህ ይህን ቲያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለውና በትክክል እኔ ይህን ቲያትር መጀመሪያ ሳነበውና ጥናት እንዳረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራሴ ህይወት ነው የገባሁት። ሰው ዋናው ገጸባሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዘው። ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን ያ ጭንቀት ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ? በምን አይነት መንገድ ነው ህይወታቸውን እንዴት ነው መመርጥ? ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን ህይወታቸውን ህልማቸውን ወይ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆችን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትን ይሰር ራሴን እንድመከር በትክክል መንገድ ሰጥቶኛል ብዬ አስባለሁ።
የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው።
ይሄ ደስ ዝብ ኤሰልስማን የሁለተኛው ዓመት ጦርነት አካባቢ የተሰራ ቲያትር ነውና ስለዚህ አሜሪካኖቹ ማህበራዊ ቀውስ የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፈው። በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው ከከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለነውና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው 10000 ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው ያለው ደሞዝና አሁን የቤት ኪራይ ከፍለ ለምኖር ጠባብ አፈር ቤት ያለች አይነት ውስጥ ለምኖር ሚኒመም ከ5000 እስከ 6000 ብር ያስፈልጋል። አፈር ሜዳ ያለው ያውም ቢሾ ያለው ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋው። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት 4 ኪሎ አካባቢ ነው ያደኩት ግን አሁን ወጥቼ አያት አካባቢ ባል ሰፈር ነው የምኖረውና አፎርድ አታረገውም የማር ከተማው ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያህል እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልክቶችን ያየሁበትና የዛ ቤተሰብ በአብዛኛው አሁን ካለው ኢትዮጵያ ፋሚሊ የኢትዮጵያ ቤተሰብ ስትራክቸር ጋር ማቀር ጋር በጣም ተመሳሳይ ነው ተዛማጅ ነው ያለበት ሁኔታ።
ይህ ተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሑፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በስነ ጽሑፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳም አብራርተዋል።
We read it in high schools and universities. We study it as
በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነባዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህሪያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እና አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው።
ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል።
All of the cultural programming that we do is done in partnership. And so this was really born out of
የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው። እና ይህ ሐሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሐሳብ ነው። ያንን እቅድ ስናይ ግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው። ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾች ይስባል። ዊሊ ሎማን ወንደው ገጸባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸው ንቅድና ህልም ማሳካት እንዳቃታቸው ሲመለከት በሚስተማው ስሜት የማያዝን ወላጅ በአለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመدرسውና በሙያው የተመኘው ቦታ ላይ ባለመدرسው የሚያልፍበት ውጣውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።
ያባውራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረአና የተውኔቱ ዋና ተዋናይ ሲሆን አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረህይወት ከዚያ በመቀጠል ለሌሎች የህብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲና መሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል የምናስተዋውቃችሁ ወጣት የቴክኖሎጂ ፈጠራ ተሰጥኦን በመጠቀም ታዳጊዎች በዘርፉ ውስጥ እንዲበረቱ ያገዘ ይገኛል። በኢትዮጵያ ግብርና ዘርፍ የራሱን አሻራ ለመተው በማሰብ ይፋ ያደረገው አማራጭም ትኩረትን አግኝቷል። ወጣቱን እንተዋውቀው።
ስሜን አስነይል ባሩ ባላለሁ። በአዲስ አበባ ሳይንስ ዩኒቨርሲቲ የኤሌክትሮሜካኒካል ኢንጂነሪንግ ተመርቄ የተለያዩ የፈጠራ ዘርፎች ላይ አሁን ላይ ደግሞ በሮቦቲክስና አርቲፊሻል ኢንተለጀንስ እንዲሁም አግሪካልቸር ላይ የተለያዩ የፈጠራ ስራዎችን እየሰራሁ እገኛለሁ ማለት ነው።
በጣም አመሰግናለሁ አስነይል። ወደ ሮቦቲክና አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ ልህቀት ወደሚባለው ዘርፍ እንድታዘነብል የገፋፉ ጉዳዮች ምን ነበሩ? እስቲ እሱን ጠቅለል አድርገን ንገረን።
ወደ ፈጠራ ዓለም ወይንም ደግሞ ወደ ቴክኖሎጂ የመጣሁት የና 6ኛ ክፍል ያለው ነው። ሙሉ ለሙሉ ወደ ፈጠራ ስራዎች መስራት የጀመርኩት ከዛ ጊዜ ጀምሮ የተለያዩ ሰርቲፊኬቶች አሉኝ። ድሮ ገና ልጅ መጀመሪያ የምንሰራ የነበርኩት ዲናሞ የምንላት ወይም ደግሞ ትንሽ የውሃ ሞተር ፋርፎልት ዲሲ ሞተር ነው። በእነሱ ተጠቅሜ መኪና እንዲሁም ደግሞ ትናንሽ ነገሮች መስራት ጀመርኩኝ። ከዛ በኋላ እያደገ አካባቢ ላይ ያለው ችግሮችን ሶልቭ ለማድረግ በማለት ወደዚህ ዘርፍ እየጠጋው መጣው ማለት ነው። ሌላኛው ምንድነው? ቤት ውስጥ የተለያዩ ችግሮች አሉ። የእናቶች በጣም ከባድ ስራ ነው። ቤት ማጽዳት ዲፊካል ሲሆን ስራዎች ነውና እነዚህ ስራዎች ሮቦቶች መወጣት አለባቸው ብዬ አስባለሁና ወደ ሮቦቲክስ ዘርፍ እንድመጣ ያደረገኝም ይሄ አንዱ ነገር ነው ማለት ነው።
እንግዲህ በዚህ በሮቦቲክስ ዘርፍ የግልህን እንቅስቃሴ ስታደርግ ቆየህ በኋላ ህፃናትና ታዳጊዎች ደግሞ ስለ ዘርፉ የበለጠ እንዲያውቁ የሚያግዝ ማስተማሪያ ማዕከል ከፍተሃል?
አዎ። ሀገራችን ውስጥ ቴክኖሎጂ ወይም ደግሞ ለፈጠራ ምቹ አይደለም። ኢኖቬሽን ላይ ያለ ሰዎች ቻሌንጁን በጣም ከባድ ነው አውቀዋለሁ። እና እኔ ራሴ የምፈልጋቸው እቃዎች የምፈልጋቸው ትምህርት ላገኝ አልቻልኩም ነበር። በቂ የሆነ ኢዱኬሽን በቂ የሆነ ማቴሪያሉ ቸንሰሮች ማይክሮኮንትሮለሮች ማግኘት አልችልም ነበር እንዲሁም በቂ የሆነ ኤዱኬሽን ማግኘት አልችልም ነበርና ይሄኛውን እኔ ያለፍኩትን ችግሮች ሌላ ለፈጠራ ፓሽን ያለው ሰው እንዲያልፋቸው አልፈልግም እና አንድ ላይ በሚሆንበት ልጆችን በማስተምርበት ደግሞ አረው እኔም ከነሱ መማር በጣም ትልቅ ነገር አለና እኔ በልጅነት ያጣሁት ነገር እነሱ እንዳያጡት ከሚለው እሳቤ የተነሳ ነው ወደ ሮቦቲክስ እና አርቲፊሻል ኢንተለጀንስ ማሰልጠኛ የገባሁት ማለት ነው።
ማስናይል እንግዲህ ሮቦቲክስ እና አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ ልህቀት የሚባሉት ዘርፎች ወሰብሰብ ያሉ የቴክኖሎጂ ዘርፎች ናቸው። ህፃናትን ስለነዚህ ዘርፎች ለማስተማር አልተቸገርክም ወይ? ትልልቅ ሐሳቦችን ለህፃናት በቀላሉ እንዲገቡ የምታደርግበት ልዩ መንገድ አለ ወይ?
በእርግጥ እኔም በጣም የኔን ክሬቲቪቲ አዳርጌበታለሁ የምለው ሐሳብ ቢኖር እዚህኛው ላይ ነው። ልጆች ሲማሩ መጀመሪያ ላይ ጭንቅላታቸውን ብዙ ጊዜ እንደሚነገረውም ባዶ ወረቀት ናቸው ይባላልና እኛ የምንሰራቸው ሮቦቶች አሉት ማንሽውን ሮቦቶች ወይም ደግሞ በእንጨት ቢሰሩ እነሱ እንዴት አድርገው ነው ሙቭ እያደረጉ ያሉት የሚለው ነገር እናሳያለን። ሌላኛው ደግሞ የምናደርገው ትልቅ ነገር ምንድነው ፕሮብለም ሶልቪንግ አንዷን እቃ ከአንድ ቦታ አንስቶ ወደ ሌላ ለመውሰድ ያለውን ችግር እንዴት ነው የሚለው ነገር እናስተምራቸዋለን እና ልጆችን በሚገባቸው መልኩ ለእነሱ ለመማር ወይም ደግሞ እንዲገባቸው በሚሆን መልኩ ተደርጎ የተሰሩ ኮንፈረንሶች አሉ ወይም ደግሞ ሮቦቲክ አርሞች አሉ። ልክ ካየህ ልጆች የሚሰሯቸው ክሬኖች አሉ በሃይድሮሊክ የሚሰሩት በስሪንጅ ምናምን ተጠቅመው ማለት ነው እና እንደዚህ አይነት ሮቦቲክ አርሞች እና እንደዚህ አይነት ክሬኖች ምናምን አሉ ሮቦቶች አሉ እና እነሱ በማድረግ በዚህ ኮንሰፕቱ እንዲገባቸው ነው ዋናው የምንሰራው ማለት ነው።
ፈጠራዎችን ተጠቅመህ ኢትዮጵያ ውስጥ ችግሮችን ለመፍታት እቅድና ህልም እንዳለህ ከዚህ በፊት እንግዲህ አይቻለሁ በተለያዩ መንገዶች ስታጋራቸው ካየኋቸው መካከል አንዱ ማር ምርትን ከፍ ለማድረግ የሚያግዝ ከ3D ጋር የተገናኘ የፈጠራ ውጤትን ለማቅረብ ጥረት እያደረክ እንደነበር አይቻለሁ። ስለሱ የፈጠራ ሂደት እስቲ ንገረኝ።
ያም ቤንት ቆፎ ይባላል ስሙ። ያ የፈጠራ ፕሮጀክት ንቦች ላይ መስራት ጀመርኩኝ ወደ 5ኛ አመት እየሄድኩኝ እገኛለሁ። ንቦች የራሳቸው የሆነ በጣም አትራክት የሚያደርግ ከሰው ጋር የሚያመሳስል ባህሪ ያላቸው እና ያ ባህሪ ወደ ንቦች እንድሳብ አድርጎኛል። ግን የሆነ እርዳታ ከደረገላቸው ከሚሰጡን ማር በጣም እጥፍ በሆነ ሊሰጡን ይችላሉ የሚል ሀሳብ መጣና 8 ኪሎ ማር በልቶ ነው የአንድ ኪሎ ዋክስ የሚያመርቱ ወይም ደግሞ ሰሙን የሚያመርቱት። እኛ የምንፈልገው ደግሞ ማሩን ነው እና ቅርብ ጊዜ የሰራሁት ምንድን ነው ዋክሱን ወይም ደግሞ ውስጥ ላይ እየጋገሩ በአማርኛ እንጀራ ነው የምንለው ከዛ ነው እንጀራ ማር የሚለው የተወሰደው እና እስከሚሰሩ በጣም ረዥም ጊዜ ፈጅባቸዋል። እና ደግሞ ብዙ ማር በልቶ ነው ያንን ሃኒኮም ወይም ደግሞ ዋክስ የሚሰሩት እና ይህም ብንቀንስላቸው እና 3D ፕሪንተር የሆነ ፕላስቲክ ብንሰጣቸው የበለጠ ቶሎ ብለው በአመት 2 ጊዜ ሀርቨስት የሚያደርግ የነበረ ገበሬ በአመት 4 ጊዜ ሀርቨስት ማድረግ ይችላል ማለት ነው። ይሄ ማለት በ2 አመት የሚያገኘው የነበረው ምርት በአንድ አመት ማግኘት ይችላል ማለት ነው። ምክንያቱም ንቦቹ ያላቸው ስራ አምጥተው ሃኒኮምቡን ፊል ማድረግ ነው። ንብ አንድ ስራ ነው የሚሰራ ማሩን ለማዘጋጀት። ቃሩን ይመጣል፣ ከመጠጠ በኋላ ደግሞ ወደ ግሉኮዝና ፍሩክቶዝ ቀይሮ ማር ያደርገዋል ማለት ብሬክ ዳውን ያደርገዋልና ያረጋውና ውስጥ ላይ ኔክታሩን ከዛ ወደ ማር ይቀይረዋል ማለት ነው። እና ስለዚህ ዋናው ከባድ ነገር ዋክስን ፕሮዲስ ነው። ብዙ ጊዜ ይፈጅባቸውና ብዙ ማር የሚያስፈልጋቸው ዋክስን ለመስራት ነው። ይህንን ለመቀነስ 3D ፕሪንትድ የሆነ ዋክስ አስገብቼላቸው እየሰሩበት ይገኛል ማለት ነው።
ያማከርካቸው ባለሙያዎች ምን አይነት ድጋፍና ምን አይነት ምክር እየሰጡ ይገኛሉ?
ከአግሪካልቸር ሚኒስቴር በቅርበት እየሰራ እንገኛለን። እሱም በጣም ወደውት ከዛ አንድ ላይ ሆኖ እየሰራ ነው የምንገኘው። ስሪድቴትድ የሆነውን ነገር አይተውታል። የኛውን ነገር የመጨረሻ ወደ ፕሮዳክት ሌቨል የሚሄድበት ስቴት ነው ያለው ማለትና ከግብርና ሚኒስቴርም በጣም ጥሩ የሆነ ሪስፖንድ ነው ያለው። ኦልሞስት ወደ ማኑፋክቸሪንግ የምንገባም ይመስለኛል በቅርብ ጊዜ።
ኢትዮጵያ ውስጥ አንተን የመሰሉ በሳይንስና ቴክኖሎጂ ዘርፍ መግፋት የምትፈልጉ ወጣቶች እንድትበራከቱ ምን መደረግ አለበት ትላለህ?
ወጣቶች ራሳቸውን የኢንተርፕረነርስ መጽሐፎች በማንበብ ራሳቸውን እንደ ኢንተርፕረነር በማየት ወይም ደግሞ እንደ ስራ ፈጣሪ በማየት ራሳቸውን ወደ ኢንተርፕረነርሺፕ ማስጠጋት ማቀራረብ መቻል አለባቸው። ሁለተኛው መንግስት በጣም የተለያዩ የፈጠራ ውድድሮች ያዘጋጃል፣ በጣም የተለያዩ ኢቨንቶች ይዘጋጃል፣ በመንግስትም እንዲሁ በግልም ይዘጋጃል። እንደዛ ላይ ኢንቮልቭ በማድረግ 5-6 የሆኑ የፈጠራ ሰዎች አንድ ላይ ሲሆን የበለጠ ክሬቲቭ የሆነ ነገራቸውን ይጨምራል ነው የሚባለው እና እንደዚህ አይነት ኢቨንቶችን በመሳተፍ ራሳቸው ወደ ኢንተርፕራይዝ ወይም ደግሞ ወደ ፈጠራ እንዲያመጡ መክራቸዋለሁ ማለት ነው።
በጣም አመሰግናለሁ ናትናኤል ባህሉ። የሮቦቲክስ እንዲሁም ደግሞ የአርቲፊሻል ኢንተለጀንስ የሰው ሰራሽ ልህቀትን በተመለከተ ህጻናትና ታዳጊዎች ለማስተማር የምታደርገውን ጥረት እንዲሁም ደግሞ የግል ፈጠራ እንቅስቃሴን በተመለከተ ለአድማጮች ስላጋራህን ሀሳብ ሁሉ በእጅጉ አመስጋኝ ነኝ። መልካም ነገር ይግጠምህ ናትናኤል።
አሜን። እኔም አመሰግናለሁ።
ካቢና ቪኦኤ ይቀጥላል። ቀጣዩ ዘገባ በአፍሪካ ትምህርት ስርዓት ውስጥ ተጽዕኖዋን ለማስፋት ቻይና እየተገበረች ነው ስለተባለው መርሃ ግብር ይነግረናል። የቪኦኤ ዘጋቢዎች ያሰናዱትን ቆንጅታዬ ታስተማናለች።
አይቺ የተሰኘው የማርሻል አርትስ ጥበብ የሻይ ምርቷና ፓንዳ የተባለው ብርቅዬ እንስሳ በደቡብ አፍሪካው በአዲሱ የኮንፊውሺየስ ኢንስቲትዩት ከሚታዩት ቻይና በሌሎች ላይ ተጽዕኖ ለማድረግ የምትጠቀምበት ለስለስ ያለ ዘዴ ወይም ኃይሏ ነው። በአህጉሪቱ ከሚገኙት ቁጥራቸው ወደ 60 የሚደርስ ተመሳሳይ ተቋማትም አንዱ ነው።
We have a growing relationship with China, with business and
ከቻይና ጋር በንግድ ስራና በሌሎች ጉዳዮች የተሳሰረ እያደገ የመጣ ግንኙነት አለን። አስተርጓሚ ያስፈልጋቸው ነበርና አሁን እዚህ ደቡብ አፍሪካ ውስጥ የመንደሪን ቋንቋ ማስተማር ጀምረናል። እንደ አውሮፓውያን የዘመን አቆጣጠር ከ2016 አንስቶ የሥርዓተ ትምህርቱ አካልም ሆኗል። መንደሪን ስታውቅ በጣም ብዙ እድሎችን ታገኛለህ።
አፍሪካ ውስጥ እነዚህ ተቋማት ተቀባይነት እያገኙ በማደግ ላይ ናቸው። የመጀመሪያው የኮንፊውሺየስ ኢንስቲትዩት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም ደቡብ ኮሪያ ላይ ተከፈተ። ቤጂንግ እንደምትለው ተቋሙ በቻይና የትምህርት ሚኒስቴር ድጋፍ የቻይናን ቋንቋዎችና ባህልን ማስተዋወቅ ነው አላማው። ይሁንና ዩናይትድ ስቴትስ እና ብሪታንያ እንደሚሉት እነኚህ ማዕከላት ፕሮፓጋንዳ ለማሰራጨት የተቋቋሙ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ዩናይትድ ስቴትስ ዋሽንግተን ዲሲ ላይ የሚገኘውን የኮንፊውሺየስ ኢንስቲትዩት የአሜሪካ ማዕከል የቻይናን የውጭ ተልእኮ ለማሳካት የቆመ በሚል ፈርጃ በዩናይትድ ስቴትስ ዩኒቨርሲቲዎች የነበሩትን ከ100 በላይ ማዕከሎች ዘጋች። ስዊድን፣ ፊንላንድ፣ ኖርዌይ፣ ቤልጅየም እና ዴንማርክን ጨምሮ የአውሮፓ ሀገሮችም ባለፉት ጥቂት ዓመታት ውስጥ በየዩኒቨርሲቲዎቻቸው ውስጥ ይገኙ የነበሩትን የኮንፊውሺየስ ተቋማት እየዘጉ ናቸው። እንደ አውሮፓውያን የዘመን አቆጣጠር እስከ 2022 ድረስ በነበረው 10 ዓመታት ውስጥ ቻይና በዓለም ዙሪያ በ159 ሀገሮችና ግዛቶች ውስጥ ቁጥራቸው ወደ 500 የሚደርስ የኮንፊውሺየስ ተቋማትን ገንብታለች። በዋናነትም በአገር ውስጥ ዩኒቨርሲቲዎችና ቻይና ከሚገኙ እህት ዩኒቨርሲቲዎች ጋር ይሰራሉ።
ሁሉም ዩኒቨርሲቲዎች ማለት ይቻላል በቻይና መንግስት ነው ድጋፍ የሚደረግላቸው። ስለሆነም ከቻይና መንግስት ጋር ምንም አይነት ነገር መስራት ካልፈለግ ከቻይና ዩኒቨርሲቲዎች ጋርም መተባበር አትችልም።
ሊራን ዘንግ እነኚህን ተቋማት አስመልክቶ በዋናነት ከምዕራቡ ዓለም በኩል የሚቀርቡትን ትችቶች ነው ያነሱት። የምዕራብ ኬፕ ዩኒቨርሲቲው የዓለም አቀፍ ግንኙነት ፕሮግራሞች ዲሬክተር ኡመሽ ባዋ በበኩላቸው ማስጠንቀቂያ ተሰጥቷቸው እንደነበረ ይናገራሉ።
በአውሮፓ ያሉ የስካንዲቪያን ሀገሮች አጋሮቻችን አንዳንዶቹም በየሀገሮቻቸው ያሉትን የኮንፊውሺየስ ተቋማት የዘጉ ናቸው፣ በመጨረሻ መዘዝ ያስከትልባቸዋል ሲሉ አስጠንቅቀውናል።
አንዳንድ ምሁራን ያስጠነቅቃሉ ተቋማቱ የንግግር ነጻነትን በተመለከተ ጣልቃ ሲገቡ፣ አንዳንድ የትምህርት ክፍሎችም በዚህ ሳቢያ ቻይና ወሳኝ አድርጋ የምትመለከታቸውን ጉዳዮች አስመልክቶ ራሳቸውን ሳንሱር ያደርጋሉ።
The Chinese government tends to be very very unified and quite kind of proactive in its messaging, particularly around issues like Taiwan and Tibet.
መንግስት በተለይም እንደ ታይዋንና ትቤት የመሳሰሉ ጉዳዮችን አስመልክቶ ለሚያስተላልፋቸው መልእክቶቹ ጥሩ አድርጎ የተቀነባበረና በአንድ መልክ የተዋቀረ አሰራር ነው የሚከተለው። በመሆኑም በአንድ በኩል ያንን መልእክት አጉልቶ ለማስተማት ይጥራል። ለምሳሌ አክል አንድ ዩኒቨርሲቲ የትቤት ተወካይ የሆነ ሰው ቢጋበዝ በአገሩ ካለው የቻይና ኤምባሲ ግፊት ይገጥመዋል። አሁን ደግሞ በኮንፊውሺየስ ዩኒቨርሲቲ በኩል ተመሳሳይ ጫና ይደረግበት ይችላል።
ዘንግ ግን የተባሉት ስጋቶች መሰረት የላቸውም ባይ ናቸው።
When we have a Confucius Institute, we would have a local co-director.
የኮንፊሽየስ የትምህርት ተቋም ባለን ስፍራ ሁሉ የአገሬው ተወላጅ የሆነ ተባባሪ ዲሬክተር አለን። እናም ያ የአገሬው ተወላጅ የሆነ ተባባሪ ዲሬክተር ስርዓተ ትምህርቱን፣ የተለያዩ እንቅስቃሴዎችንና ዝግጅቶቹን ሙሉ በሙሉ ይቆጣጠራል። በመሆኑም ሁሉም የአገሬውን ዩኒቨርሲቲ ህጎችና ደንቦችን እናከብራለን። የኛም ስርዓተ ትምህርት በአገሬው መምህራን በደንብ እንዲፈተሽ ይደረጋል።
በህዳር 2022 ይህ የኮንፊሽየስ ተቋም በኬፕ ታውን ደቡብ አፍሪካ ላይ ሲከፈት በዚያች ሀገር ስድስተኛው ተቋም መሆኑ ነው። የቻይናውያኑን ተቋማት አስመልክቶ ምዕራባውያን የሚያሰሟቸው ስጋቶች በዌስተርን ኬፕ ዩኒቨርሲቲ ላይ ብዙም የሚሰሩ አይደሉም ይላሉ ባዋ።
We are very clear about what partnerships we make.
ባጋርነት የምንመሰረታቸውን ግንኙነቶችን በተመለከተ በጣም ግልጽ ነን። እናም እንደሌላው ነገር ሁሉ ጥንቃቄ እናደርጋለን። እሴቶቻችንን ከማይጋሩ ወገኖችም ጋር አጋርነትን አመሰረትም።
በዲሞክራሲያዊት ሀገር ውስጥ ያሉ ብዙ ሰዎች ከቤጂንግ ጋር ባለው ታሪክ የተነሳ የቻይናን የትምህርት ተቋማት በአውንታ ይቀበላሉ። ቻይና በ20ኛው ክፍለ ዘመን አብላጫውን ጊዜ አድሎና የዘር መለያየት ያስከተለ የቅኝ አገዛዝና ጥቂት ነጮች የሚመሩትን አገዛዝ በመቃወም በርካታ የጥቁሮች የነጻነት እንቅስቃሴዎችን ደግፋለች።
The Confucius Institute partnership is one with the Chinese universities.
Confucius Institute የሚመሰረታቸው የአገርነት ግንኙነቶች ከቻይና ዩኒቨርሲቲዎች ጋር የሚፈጸሙና ፖሊሲዎችን፣ የወዳጅነት ግንኙነቶችንና ባህል እንዲሁም ለነኚህ ጉዳዮች ተገቢውን ስፍራ ለመስጠት የሚደረጉ ንግግሮችን ለማጉልበት መንግስት የሚያስተናግደው መርሃ ግብር ነው። በደቡብ አፍሪካ ያ በርግጥ በጣም አስፈላጊ መሆኑን እናውቃለን። በዓለም ዙሪያ ቻይናውያን በታሪካቸው ሁሌም በጣም ጭቆና የደረሰባቸው ናቸው።
በሌላ በኩል ቤጂንግ በተለያዩ ሀገሮች የምታስፈጽማቸውን የትምህርት መርሃ ግብሮች ሮድ ኤንድ ቤልት ከተባለው የመሰረተ ልማት ፕሮጀክት መሳ ለመሳ በማከናወን ላይ ትገኛለች። ሮድ ኤንድ ቤልት የተሰኘውና እንደ አውሮፓውያን የዘመን አቆጣጠር በ2013 ዓመተ ምህረት ለመጀመሪያ ጊዜ በጽንሰ ሐሳብ ደረጃ የተጠነሰሰው እቅድ በቻይናና በሌሎች ሀገሮች መካከል ያለውን በየብስና በባህር የሚደረጉ የምጣኔ ሀብት እንቅስቃሴዎች ለማጎልበት እንዲሁም የንግድ መስመሮችን ለማስፋት የታለመ የመሰረተ ልማት ግንባታ ያስተዋውቃል። የቻይና የትምህርት ሚኒስቴር ትምህርትን ይህን ፕሮጀክት ለማሳለጥ የተወጠነ አገልግሎት ነው ይላል። እንደ ኮንፊሽየስ ኢንስቲትዩት የመሳሰሉ ተቋማትና የነጻ ትምህርት ድሎች የለውጥ ፕሮግራሞችና የሙያ ስልጠና መርሃ ግብሮችም ክህሎትንና የባህል ልውውጥን ለማዳበር የሚያግዙ የፕሮጀክቱ ቁልፍ አካላት ናቸው ሲል ነው የሚያስረዳው። በአፍሪካ ትምህርታዊ ፕሮግራሞች በመደበኛ ተማሪዎች ብቻ የተወሰኑ አይደሉም። ባለፈው ዓመት ከ6 የአፍሪካ ሀገሮች የተውጣጡ የፖለቲካ ሰዎች ቤጂንግ በ40 ሚሊዮን ዶላር ታንዛኒያ ላይ የከፈተችውን አዲስ የአመራር አካዳሚ ትምህርት ተከታትለዋል። አንዳንድ ተንታኞች ይህን መሰሉ የትምህርታዊ ፕሮግራሞች የቻይናን ኮሚኒስታዊ ሪዮት የሚያራምዱ ናቸው የሚል ስጋት ሲያድርባቸው፣ ሌሎች ግን ሁሉም ሀገር ይህን ስጋት ይጋራል ማለት አይደለም ይላሉ።
It isn't such a politically fraught issue, in the global south.
እንዲህ አይነት ጉዳዮች በአፍሪካ ተመራማሪዎች መካከል በባለጸጎቹ አገሮች እንደሆነ ሁሉ በማደግ ላይ ባሉትም አገሮች አሳሳቢ ከሚባሉት የፖለቲካ ጉዳዮች ውስጥ አይደሉም።
አንዳንድ ሀገሮች የቻይና ትምህርታዊ እንቅስቃሴዎች ለዲሞክራሲያዊ እሴቶች አደጋ ደቃኝ ናቸው ሲሉ ሲያስጠነቅቁ፣ ሌሎች በአንጻሩ እነኚህን በአጋርነት የሚካሄዱ የትምህርት ፕሮግራሞች ከቻይናው የቤልት ኤንድ ሮድ ፕሮጀክቶች ተጠቃሚ ለመሆን የሚያስችሉ እድሎች አድርገው ይመለከቷቸዋል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።